የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፈውን የአርብ ሐምሌ 23 ምሽት የአማርኛ ፕሮግራም ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የደቡብ ሱዳን ተፋላሚ ወገኖች በሰላም ውሉን በቀረበላቸው የጊዜ ገደብ የማይስማሙ ከሆነ ሊወሰዱ በሚችሉ አማራጭ እርምጃዎች ዙሪያ የተጠናቀረ ዘገባ በአብይ ርዕስ ይቀርባል። በማስከተል
አንድን ድርጅት ቴሮሪስት ነው አይደለም ለማለት ግን ኢትዮጵያ የምትጠቀምበት ስታንዳርድ እና አሜሪካ የምትጠቀምበት ስታንዳርድ ይለያያል ነው ያሉት። ይሄ ደግሞ የምንቀበለው ነው፣ ምክንያቱም እኛና አሜሪካ ተመሳሳይ የሆነ ሕግና ስታንዳርድ ሊኖረን አይችልም።
የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ለቪኦኤ የሰጡት ቃለ መጠይቅ ሁለተኛ ክፍል ከዜና በኋላ ይቀርባል። በመጨረሻም ለዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ወቅት የተደረገላቸውን መስተንግዶ የተመለከተ ዘገባ እናቀርባለን። ጽዮን ግርማ ፕሮግራሙን ትመራለች። ሱሌማን ታራዋሪ የቴክኒክ መሐንዲሳችን ነው። መልካም ምሽት። አሁን የዓለም ዜና አዳነች ፍስሐዬ።
በፈረንሳይ የህንድ ውቅያኖስ ደሴት ላይ የተገኘው የአይሮፕላን ስብርባሪ ክፍል ባለፈው ዓመት መጋቢት ወር ላይ የገባበት ያልታወቀው ኤምኤች 370 የማሌዥያ ጀት አይሮፕላን ክፍል ይሆን እንደሆነ ለማረጋገጥ ምርመራ እየተደረገ ነው። የአይሮፕላን ክፍል አካል የሚመስለው የአይሮፕላን ክንፍ አካል የሚመስለው ስብርባሪ ርዝመት ወደ 2 ሜትር ገደማ ሲሆን ትላንት የተገኘው ማዳጋስካር አጠገብ ባለው ሪዩኒየን በተባለው ደሴት ላይ ነው። ቦይንግ 77 የተባለው የማሌዥያ ጀት አይሮፕላን ለመጨረሻ ጊዜ ከተሰማበት ከ3500 ኪሎ ሜትር በላይ ርቆ በሚገኝ ቦታ ላይ ነው ስብርባሪው የተገኘው። ስብርባሪውን ትላንት ያገኙት በሪዩኒየን ደሴት የሚገኝ መዋኛ ቦታን ያጸዱ የነበሩ ሰራተኞች ነበሩ። ሩሲያ ከአንድ ዓመት በፊት በኡክራይን ተተኩሶበት የወደቀውን የማሌዥያ አይሮፕላንን በሚመለከት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔን በድምፅ መሻር መብቷ ስለሻረችው በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሀገራቸው እጅግ እንደተቆጣችና እንዳዘነች ገልጸዋል። ውሳኔው በአይሮፕላኑ ላይ የተኮሰው ወገን ለፍርድ እንዲቀርብ ዓለም አቀፍ የወንጀል ችሎት እንዲቋቋም የሚጠይቅ ነበር። ሲቪሎች የተሳተፉበት አይሮፕላን ተመቶ ነዶ በብዙ ቤተሰቦች ላይ ትልቅ ጉዳት ያደረሰው ጉዳይ ፍትህ እንዲያገኝ መላ ዓለም በጋራ የምንጠብቀው ነገር ሆኖ ሳለ ሩሲያ ውሳኔውን መሻሯ ያሳዝናል ሲሉ የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ለአሜሪካ ድምፅ ሬዲዮ ተናግረዋል። ሩሲያ በበኩሏ ለአይሮፕላኑ ተመቶ መከስከስ ተጠያቂ የሆኑት ወገኖች ለፍርድ እንዲቀርቡ የሚያስችል የውሳኔ ሀሳብ አቅርባለች። ሆኖም የወንጀል ችሎት የመቋቋሙን ሀሳብ ተቃውማለች። ሰማንታ ፓወር ታዲያ ሩሲያ የወንጀል ችሎት መቋቋሙን የምትቃወምበት ምክንያት ከወንጀሉ ጋር ያላት ግንኙነት አጠያያቂ እንዲሆን ያደርጋል ብለዋል። የፈሩት ነገር ምንድን ነው? የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሀገሮች ድንበሮች እንዲከበሩና ሀገሮች የጎረቤቶቻቸውን ሉዓላዊነት እንዲያከብሩ የሚጠይቀውን ቻርተር ሊያስከብር በመቻሉ ላይም ጥያቄ ያስነሳል ሲሉም አምባሳደሯ ነቅፈዋል። ማሌዥያ፣ ኒዘርላንድስ፣ ኦስትሬሊያ፣ ኡክራይንና ቤልጅየም የወንጀል ችሎት የመቋቋሙን ሀሳብ ደግፈዋል። አንድ የታሊባን መግለጫ የድርጅቱ መስራች ሙላ ዑማር መሞቱን ዛሬ በይፋ አስታውቀዋል። የእስላማዊ ንቅናቄ ቃል አቀባይ ለዚሁ ለሙጃሂድን በፓሽቶ ቋንቋ ለአሜሪካ ድምፅ ሬዲዮ በተላከው መግለጫ ሙላ ዑመር በህመም ምክንያት እንደሞተ ገልጿል። ዝርዝር ውስጥ ግን አልገባም። የታሊባኑ መግለጫ መሪው መቼ እንደሞተ ባይገለጽም ካለፉት 15 ዓመታት ወዲህ የጤንነቱ ሁኔታ እየተባባሰ መሄዱን ጠቁሟል።
አዳነች ፍሳዬ ለዜናዎቹ እናመሰግናለን። በሶስት ሰዓቱ መደበኛ ፕሮግራም ተጨማሪ ዜናዎችን ይዛ ትመለሳለች። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉት ጉብኝት እርሳቸውና የክልሉ መሪዎች ለደቡብ ሱዳን የሰላም ስምምነት አማራጮችን ማስቀመጣቸው ይታወቃል። ተፋላሚዎቹ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ ስምምነት ባይደርሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክም በቀረቡት አማራጮች ውስጥ ተካቷል። እነዚህ አማራጮች በውኑ ስራ ላይ ሊውሉ ይችላሉን? ከናይሮቢ የደረሰን የሌኒ ሩቫጋ ዘገባ በዚህ ጥያቄ ዙሪያ የተለያዩ አስተያየቶች እየተሰሙ መሆናቸውን ይጠቁማል። ዘገባውን አዲሱ አበበ ይዟል።
በኢትዮጵያ ጉብኝታቸው ላይ እንዳሉ አዲስ አበባ ውስጥ ከክልላዊ መሪዎች ጋር የተገናኙት ፕሬዚዳንት ባራክ ኦባማ የደቡብ ሱዳን ተዋጊዎች ወደ ድርድሩ እንዲገቡ ጫና ለመፍጠር ጣልቃ ገብ ጦርንና ማዕቀብን በውይይቱ ጠረጴዛ ላይ አስቀምጠውላቸዋል። የሱዳኑ ሕዝባዊ የነጻነት ንቅናቄ የመረጃ ዲሬክተርና በኬንያ የኤስፒኤልኤ ጦር መሪ ፑኮ ቦዝ ባሉንግ ለአሜሪካ ድምፅ በሰጡት ቃል የታቀደው ክልላዊ ጣልቃ ገብ ጦር እምብዛም ስራ ላይ ሊውል የሚችል ሐሳብ አይመስለኝም ይላሉ።
I don't think so that the regional forces can bring peace because all the regional countries they didn't know the nature of
ክልላዊ አገሮች ሁሉ የኛን ቀውስ ጉዳይም ሆነ የጦርነት ሁኔታ እንደ ደቡብ ሱዳናዊ ሆነው በውል ስለማይረዱት ይሄ ክልላዊ ጦር የተባለው ኃይል ሰላም የሚያመጣ አይመስለኝም። ብዙዎቹ አገሮች የትኛውን መደገፍ ወይም አለመደገፍ እንዳለባቸውም አያውቁም። ለምን? የቀውሱን መሰረታዊ ባህሪ ስለማይረዱት።
የደህንነት ጥናት ማዕከሉ ዶክተር ኢማኑኤል ኪሲያንጋን በዚህ ሐሳብ አይስማሙም። ጣልቃ ገብ ጦርና ማዕቀብ በእርግጥ ሰላም ያስገኛል ባይ ናቸው።
It depends on who constitutes that force. We already have Uganda inside South Sudan and I'm not sure to what extent.
ዋናው ቁም ነገር ያንን ጣልቃ ገብ ጦር ማን እንደሚያደራጀውና ከየትኞቹ አገሮች እንደሚውጣጣ መለየቱ ላይ ነው። የኡጋንዳ ጦር በአሁኑ ወቅት ደቡብ ሱዳን ውስጥ እንዳለ እናውቃለን። ይህ ጦር ግን የቱን ያህል ገለልተኛ እንደሚሆን አላውቅም። ስለዚህ ክልላዊ ጦሩን የሚያደራጀው ማን እንደሆን ማወቁ ወሳኝ ነው የምለው ከየትኛውም ወገን ያልሆነ አካል ለሰላሙ ወሳኝ መሆኑን ለማሳየት ነው።
እንደ አውሮፓ አቆጣጠር ካለፈው ግንቦት 2013 ዓመተ ምህረት ጀምሮ ደቡብ ሱዳን ውስጥ የተካሄዱ የጎሳ ግጭቶች ለብዙ መቶ ሺዎች ሞት ምክንያት ሆነዋል። በኢጋድ የተከናወኑ ክልላዊ የሰላም ጥረቶችም አንዳች የተኩስ አቁም ውል እንዳላስገኙ ይታወቃል። ያም ሆነ ይህ ግን የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ አንድ የሰላም ስምምነት ካልደረሱ ማዕቀቦችና ሌሎች እርምጃዎች እንደሚወሰዱባቸው ተነግሯቸዋል።
በ1431 መካከለኛ ሞገድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈው ዝግጅታችን እስከ አንድ ሰዓት ተኩል ይቀጥላል። አብራችሁን ቆዩ። የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማ የሁለት ቀናት የኢትዮጵያ ጉብኝት ተንተርሶ ከኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ጋር የተካሄደ ቃለ ምልልስ ይሆናል አሁን የሚቀርበው። ከፕሬዝደንቱ የኢትዮጵያ ቆይታ ጋር የተዛመዱ ርዕሶችና ሌሎችም ወቅታዊ ጉዳዮች ዙሪያ ከዝግጅት ክፍላችን ጋር ያካሄዱት ቃለ ምልልስ የመጀመሪያ ክፍል በትናንትናው ምሽት አቅርበናል። ሁለተኛውን ክፍል አሁን ይዘን ቀርበናል። ያወያየቻቸው ትዝታ በላቸው ነች።
ግን እንደው ክቡር ሚኒስትር እንዳጋጣሚ ከምርጫው በፊት እዚህ ኢህአዴግ ጋር ብሔራዊ ምክር ቤት ውስጥ ያሉትንም ፓርቲዎች አነጋግረን ነበረ። ለምሳሌ ኢዴፓ አባል ነው። አንድ 6 የሚሆኑ የኦሮሞ ድርጅቶች ደግሞ እንደዚሁ ቀርበው ነበር። እነሱም ያሰሙት ስሞታ አለን፣ አብረን ብንሰራም እንዲስተካከሉ የምንጠይቃቸው ጉዳዮች በኢህአደግ በገዢው ፓርቲ ተፈጻሚነት የለውም የሚሉ ናቸው። በቅርቡ ታስረው ከነበሩት ጋዜጠኞች ከጦማሪዋኑና ከጋዜጠኞቹ መካከል አምስቱ ተፈተዋል። ለረጅም ጊዜ ታስራ የነበረችው ሪዮት አለሙ ተፈታለች። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል። እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች ምን ይሉናል? እንዴት ያብራሩታል? ሰው ተመልካቹ አድማጩ ግራ ገብቶታል። አንድነት ነው የተከሰሱትና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ሌሎችም ደግሞ ጋዜጠኞች እና እንደዚሁም የፖለቲካ ፓርቲ አባላትና መሪዎች እስር ቤት ናቸውና ስለሱ ምን ይሉናል?
እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቀደም እንደተባለው ሊፈቱ ይችላል። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ከፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል ፕሮሰኪዩተር ይኖራል አይደለም?
አዎ።
እንግዲህ ፕሮሰኪዩተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦና ሌሎቹ ለየቅል ነው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው። እነሱ ቢወጡ ዋናዎቹና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማቀው ማለት ነው። ስለዚህ ፕሮሰኪዩተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል። ስለዚህ ከነሱ ጋር ያለኝን አንስቻለሁ። እነሱ ሊቆዩ ሊወጡ ይችላሉ። እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው። ማለት አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል።
ፕሬዚደንት ኦባማ ወደዛ ሀገር ሊሄዱ ሲሉ ስለሆነ የተለቀቁት፣ ግን ምናልባት ፕሬዚደንቱ ሊመጡ ስለሆነ ነው የተለቀቁት የሚል ግምት አሳድሯል በሰው ዘንድ።
ፕሬዚደንት ኦባማ እንደሚመጡ ኢትዮጵያን እንደሚጎበኙ በዋይት ሀውስ ተረጋግጦ ነበረ። ከዛ በኋላ ነው የወጡት። ለመምጣት ልቀቁ ብለው ቢሆንና ከመናገራቸው በፊት ቢሆን እሳቸው እንዲመጡ ለማድረግ ተለቀቁ ቢባል አንድ ምክንያት ሊሆን ይችላል። ነገር ግን የተለቀቁት የአሜሪካው ፕሬዚደንት ለመምጣት ከወሰኑ በዋይት ሀውስ በኩል ይሄ ነገር ከተረጋገጠ በኋላ ቆይቶ ነው የመጣው። ስለዚህ ፍርድ ሂደቱን ተከትሎ እንደሄደ ነው እኔ የማውቀው። ከእሳቸው መምጣት ጋር አይደለም የተያያዘው። እሱማ ቢሆን እሳቸው እንዲመጡ ለማድረግማ ቢሆን እነሱን መጣለን ከማላታቸው በፊት መደረግ ነበረበት።
ፕሬዚደንት ባራክ ኦባማ ድርጅቶችን እንደ አሸባሪ በመሰየም ደረጃ ከኢትዮጵያ እንደሚለየ አገራቸው ገልጸዋል። ምንድን ነው? ኢትዮጵያ ውስጥ ያሉ ድርጅቶችን የኢትዮጵያ መንግስት እንደ አሸባሪ ሊቆጥራቸው ይችላል፣ ነገር ግን እኛ ባለን መረጃ መሰረት አሸባሪዎች አይደሉም ብለዋል። በተያያዘ ደግሞ ያው ጋዜጠኛውም እንደጠየቀው እንግዲህ ግንቦት ሰባት በማንኛውም መልኩ በሚለው ትግል የኢትዮጵያ መንግስት ከስልጣን ማስወገድ አለብኝ ብሎ ውጊያ እንደጀመረ ተናግሯል። መጀመሪያ ፕሬዝደንቱ በተናገሩት ላይ መልስ ይስጡኝና ስለ ግንቦት ሰባት ደግሞ አስተያየቶን ይስጡኝ።
እንግዲህ እሳቸው ያሉት ማንም ድርጅት መጀመሪያ መወሰድ ያለበት ቦተም ላይን የሚሉት ፈረንጆች ማለት ነው፣ መሰረታዊው ያሉት ምንድን ነው? ማንም ድርጅት ዲሞክራቲካሊ የተመረጠን መንግስት በጦር ወይ ደግሞ በኃይል ለመቀየር የሚሞክር አንቀበልም ነው። እሱ ብቻ ሳይሆን ሌላ ያሉት ነገር ቢኖር ምንድን ነው? የኢትዮጵያ መንግስት ሌጂትሜት ነው፣ ዲሞክራቲካሊ ነው የተመረጠውም ብለዋል። እነዚህ ሁለቱ ነገሮች ከተገናኙ ፕሬዚደንቱ ግንቦት ሰባትን ተቃውመዋል፣ በግላጭ ተቃውመዋል። ከዛ በኋላ ግን አንድን ድርጅት ቴሮሪስት ነው አይደለም ለማለት ግን ኢትዮጵያ የምትጠቀምበት ስታንዳርድ እና አሜሪካ የምትጠቀምበት ስታንዳርድ ይለያያል ነው ያሉት። ይሄ ደግሞ የምንቀበለው ነው። ምክንያቱም እኛና አሜሪካ ተመሳሳይ የሆነ ህግና ስታንዳርድ ሊኖረን አይችልም። ሊለያይ ይችላል ማለት ነው። ስለዚህ ለኛ ሽብርተኞች ናቸው፣ ለሳቸው የተያዘውን ስታንዳርድ እስካሁን ባለው ኢንፎርሜሽን አላሟሉም ሊሉ ይችላሉ። ልንቀበለው እንችላለን። እንዲያውም ከዛ በተጨማሪ ያሉት ምንድነው? በተለይ በጋራ በግል ስንነጋገር ተጨማሪ መረጃ ስጡንና በእኛ ስታንዳርድም ክራይቴሪያውን የሚያሟሉ ከሆነ ልንወስደው እንችላለን ነው። ነገር ግን እሱን እንተው። በአንድ ነገር ተስማምተናል፣ በሁለት ነገር ተስማምተናል። አንደኛ ነገር ፕሬዝዳንቱ በግላጭ ምን ብለዋል? የኢትዮጵያ መንግስት ዲሞክራቲካሊ ኤሌክትድ ነው ብለው ተናግረዋል። እሱን በፕሬስ ኮንፈረንሱ ሰምታችኋል።
ትችት እያስከተለባቸው ነው ከብዙ የሰብአዊ መቶ በመቶ በተከተመረጠ መንግስት እየተባለ። አቤት
ዲሞክራቲካሊ ነው የተመረጠው። እሱ ላይ አንድም ሁለትም የለውም። ለምንድን ነው ህዝቡን ወደታች የምናየው? ህዝቡ ድምፁ ቢቀማ እኮ ራሱ ይናገር ነበር። ለምን እናሳንሰዋለን? የተወሰኑ ተቃዋሚዎች ውጭ ሆነው ማደንቆር ስለያዙ ህዝቡ ተሸውዷል። ምን ማለት ነው? አሳንሶ ማየት እኮ ነው። ለምንድነው የሚሸወደው?
አይ ዲሞክራሲያዊ ምርጫ መቶ በመቶ አይሆንም የሚልም እኮ አመለካከት አለ።
ገባኝ። ወይ እነዚህን ሁለቱ መጀመሪያ እናስምር። ወደ መቶ በመቶ እመጣለሁ። አሁን አንደኛ ትችት ቢያስከትልባቸውም ፕሬዚደንቱ በሌሎች ጉዳዮች ላይ በግልጽ ተናግረዋል። ይሄም መታመን አለበት። ሰው ሁሉን የወደደው ብቻ እንዲነገርለት ከፈለገ አስቸጋሪ ነው። ያው ክሪቲሳይዝ አድርገዋል ዲሞክራሲ ሲባል አልነበር? ሰውየው በግልጽ ነው የሚናገሩት። ባይዘ ወይ ምንም ችግር የለባቸውም። ለዛ ነው እኔ ያደነቅኳቸው። ስለዚህ አንድ ሌጂትሜት ጋቨርንመንት ነው ብለዋል፣ ዲሞክራቲካሊ የተመረጠ ነው ብለዋል። ሁለተኛ ማንኛውም በትጥቅ ትግል ዲሞክራቲካሊ የተመረጠ መንግስት መጣል የሚፈልግ ካለ እንቃወማለን ብለዋል። ከዛ ሶስተኛውን ይሄ ስለ ሽብርተኝነት ስታንዳርድ እንትወው ደህና። ስለዚህ በሁለቱ ላይ ከተስማማን ግንቦት ሰባትን ተቃወሙት እንጂ አልደገፉትም ነው። የ100% ደግሞ ልምጣ። አንዱ የተዛነፈ ነገር ኢህአዴግ መቶ ከመቶ አላሸነፈም። ስህተት ነው ይሄ። ኢህአዴግ የተወዳደረባቸው አካባቢዎች የተወሰኑ ናቸው። የተወዳደረባቸው አካባቢ አሸንፏል በሙሉ። ያልተወዳደረባቸው አካባቢዎች አሉ፣ ሌሎች ፓርቲዎች ያሸነፉባቸው። እነዛ ፓርቲዎች በኢህአዴግ ስር አይደሉም። ኢህአዴግ ይታወቃል፣ አንድ ግንባር ግን አራት የተለያዩ ድርጅቶች አሉት። ቲፒኤልኤፍ አለ፣ ብአዴን አለ፣ ኦፒዲዮ አለ፣ ደኢህዴን አለ። ከዛ ውጭ ያሉ ፓርቲዎች በኢህአዴግ ስር አይደሉም። ስለዚህ መጀመሪያ መስተካከል ያለበት ነገር ምንድን ነው? ኢህአዴግ መቶ በመቶ አሸንፏል፣ 547ቱን ወንበር ወሰደ የሚለው የተሳሳተ ነው። ይሄ ይስተካከል። መጀመሪያ
እንደው ግልጽ እንዲሆንልኝ ያልገባን ነገር አለ መሰለኝ። እኛም እንደው ሪፖርት እያደረግንበት የምክር ቤት መቀመጫ ያሸነፉ ተቃዋሚዎች አሉ ማለት ነው።
እንግዲህ ተቃዋሚዎች ይባሉ ተቃዋሚዎች አይደሉም ይባሉ፣ ግን ከኢህአዴግ ውጭ ያሸነፉ ፓርቲዎች አሉ። ኢህአዴግ መቶ በመቶ ሁሉንም መቀመጫዎች አላሸነፈም። አሁን የሶማሌ ህዝቦች ዴሞክራሲ ፓርቲ ሶዴፓ ኢህአዴግ አይደለም፣ ጋህዴግ ጋምቤላ አይደለም፣ ቤንሻንጉል አይደለም፣
ግን አሸንፈዋል።
የአፋር አሸንፈዋል፣ ግን የኢህአዴግ ፓርቲ አይደሉም። በቃ አይደሉም። የኢህአዴግ ካልሆኑ ደግሞ ተቃዋሚም ሊሆኑ ይችላሉ። አንዳንድ ጉዳዮች ላይ የሚያለያየን ነገር ብዙ አይደለም ብለው ሊሆን ይችላል እንጂ ተቃዋሚዎች ሊሆኑ ይችላሉ። በተወሰኑ ጉዳዮች፣ ወሳኝ በሆኑ ጉዳዮች ላይ ሲምፐቲ ስላላቸው ብዙም ላይናገሩን ይችላሉ እንደ ሌሎች ተቃዋሚዎች። በሆኑ ጉዳዮች ላይ ደግሞ ተቃውሞ ሊኖራቸው ይችላል። ገዢ በሆኑ ነገሮች ላይ ደህና ከሆኑ ድምጻቸውን ፊት ለፊት ላይ ያሰሙ ይችላሉ ማለት ነው።
ትዝታ በላቸው ከኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ጋር ያደረገችው ቃለ ምልልስ አላበቃም። በነገ ምሽት ዝግጅታችን ቀሪውን ክፍል ይዘን እንቀርባለን። አሁን በአሜሪካ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉዞ ስለተደረገላቸው መስተንግዶ የተጠናቀረው ዘገባ ነው የሚቀርበው። የኢትዮጵያና የአሜሪካ ሕዝቦች ምንጫቸው አንድ ስለመሆኑ ማስረጃ አለን ሲሉ ፕሬዚደንት ባራክ ኦባማ ለሌላ የምዕተ ዓመት የሁለቱ ሀገሮች ግንኙነት አንድ ለሆነው ሰብአዊ ቤተሰብ ቀስተ ደመና ቀድሞ ለተቀሰተባት ምድር ለኢትዮጵያ እንዲሁም ለጤናችን ሲሉ ጽዋ አንስተዋል። የሁለቱን ሀገሮች ወዳጅነትና ግንኙነቶች መሰረቶች የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም እጆቻችንን ዘርግተን እንኳን ደህና መጣችሁ እንላለን ብለዋል። ሰለሞን አባተ ዝርዝሩን ይዟል።
እንደምን ዋላችሁ?
ደህና እግዚአብሔር ይመስገን። ፕሬዚደንት ባራክ ኦባማ ለኢትዮጵያውያን ሁሉ በየቋንቋቸው ሰላምታቸውን ባደረሱ በተደሰቱ ነበር። ታዲያ ምን ያዛቸው?
Thank you so much. Good evening everybody. I would greet you in all the languages of Ethiopia, but I'm told that there are more than 80. So that would keep us here all night.
ቋንቋችሁ ከ80 በላይ ነው አሉኝ። እናም ለሊቱን በሰላምታ እንዳያነጉሰጉ ፕሬዚደንቱ። ለማንኛውም ለሁሉም በአንድ አፍ ድረስ እንደምን ዋላችሁ። ፕሬዚደንት ኦባማ ትናንት በብሔራዊ ቤተ መንግሥት ለክብራቸው በተዘጋጀው የእራት ግብዣ ላይ ያደረጉትን 6 ደቂቃ ያህል የቆየ ንግግር የጀመሩት እርሳቸው ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚደንት መሆናቸውን በማስመር ነበር።
It is a great honor for me to be here tonight as the first sitting United States president to visit Ethiopia, and I want to thank the great people of Ethiopia, including Teddy Mack. He's the one who sang that catchy song.
ኢትዮጵያን ለመጎብኘት የመጀመሪያው ስራ ላይ ያለ የዩናይትድ ስቴትስ ፕሬዝዳንት ሆኜ እዚህ መገኘቴ ታላቅ ክብር ይሰጠኛል። ታላቁን የኢትዮጵያ ሕዝብ እዚህ ስገባ ያንን ድንቅ ጣዕመ ዜማ ያሰማንን ቴዲ ማክንም አመሰግናለሁ።
ፕሬዝዳንት ኦባማ ለራሳቸው ለመናጇቸውም ጭምር ስለተደረገው መስተንግዶ ሁሉ በእጅጉ አመስግነው ወደ ንግግራቸው ዋና አንጓ የዘለቁት የኢትዮጵያን ማንነት በዚያ ለተገኙትም በርሳቸውም ቃላት ለዓለምም በማወጅ ነው።
Ethiopians are an ancient people in an ancient land. We honor Ethiopia as the birthplace of humankind. In fact, I just
ኢትዮጵያውያን በጥንታዊ ምድር ላይ ያሉ ጥንታዊ ህዝብ ናቸው። ኢትዮጵያ የሰው ልጅ መገኛ መፈጠሪያ በመሆኗ ክብር እንሰጣታለን።
ፕሬዚደንት ኦባማ ወደ እራት ግብዣው ከመሄዳቸው በፊት ሉሲን የሁላችንንም ቅምቅም አያታችንን አይተው መምጣታቸውን ተናግረዋል። ከባለቀኔ ሎሬት ጸጋዬ ገብረ መድህን የግጥም ዘለላዎች ዘንጠፍ አድርገው አንዱን ዘርፈዋል።
Here is the land where the first harmony in the rainbow was born. Here is the root of the genesis of life. The human family was first planted here.
ቀስተ ደመና ቀድሞ የተከሰተባት የሰው ዘር ምንጭ ቀድሞ የተዘራባት ምድር። እድሜዋ 3.5 ሚሊዮን ዓመት የሆናትን የሁላችንንም የቀድሞ ዝርያ ስናይ አሉ ኦባማ፣ የዓለም ህዝቦች ሁሉ አንድ ቤተሰብ ግንዳችን አንድ መሆኑን እንገነዘባለን። በዓለም ዙሪያ ያለው መከራ፣ ግጭት፣ ሐዘንና ሁከት ሁሉ የሚበዛው እኮ ይህንን እውነት ስለምንረሳ ነው ሲሉ አንድ ተመራማሪ ፕሮፌሰር በቅርቡ የተናገሩትን ኦባማ በትናንት ምሽቱ የአዲስ አበባ የራት ግብዣ ላይ አስታወሱ።
We look at superficial differences as opposed to seeing the fundamental connection that we are.
ሁላችንንም ከሚያገናኘን መሰረታዊ ጥምረት ይልቅ የላይ ላይውን ልዩነታችንን ነው የምናየው።
ፕሬዚደንት ኦባማ በመቀጠልም ከአንድ መቶ ዓመት በላይ በዘለቀው የሁለቱ ሀገሮች ግንኙነት ሁለቱንም ህዝቦች ያዳበረ ህብር ያለውን ፍሬ ማግኘታቸውን አመልክተዋል።
We've worked together to lift up the fortunes of those most in need. Tonight we also remember former Prime Minister Melis and his dedication to reducing poverty.
በብዙ ይቸገሩ የነበሩ ሰዎችን ጥሪት ከፍ ለማድረግ አብረን ሰርተናል። በዚህ ምሽት የቀድሞውን ጠቅላይ ሚኒስትር መለስ ዜናዊንና ድህነትን ለመቀነስ የነበራቸውን ቁርጠኝነት አስበናል። አብረን ሆነን ከግጭቶች ለሚሸሹ ስደተኞች መጠለያ በጅተናል፣ ተንከባክበናል። ስጋት ከሚፈጥሩብንም ወገኖች ጸጥታችንን ወይንም ደህንነታችንን አብረን አስከብረናል።
ደግሞ ከፖለቲካው ኦባማ ጥቂት ፈንገጥ አሉና የኢትዮጵያን ችሮታ ለዓለም አጉልቶ ማንሳት ሻቱ።
Of course, of the many contributions Ethiopia has made to the world over the centuries, I'm certain that Americans want to thank you for one in particular, discovering something that sustains people around the world day and night and many people in the White House, and that is coffee.
በመኢታ ታማታት ውስጥ ኢትዮጵያ ለዓለም ከሰጠቻቸው የበዙ በረከቶቿ መካከል በዓለም ዙሪያ ያሉ ህዝቦችን ሁሉ
ዋይት ሃውስ ውስጥ ያሉ ብዙዎችንም ቀጥ አድርጎ ስለያዘ አንድ ግኝታችሁ አሜሪካውያን ሁሉ ሊያመሰግኗችሁ ይፈልጋሉ። ቡና። አመሰግናለሁ ኢትዮጵያ።
We are large consumers of coffee in the White House.
ደግሞም ኦባማ ወደ ሌላው የኢትዮጵያ ስጦታ ዘወር አሉና ለዓለም ሹክ አሉ። ነጻነት ኢትዮጵያ የአሜሪካውያንን አስተሳሰብ ህልም ለአመታት ስታቀጣጥል ቆይታለች አሉ።
Before African Americans won their civil rights, many of them were inspired by this country, a nation that never suffered the indignities of colonialism.
አፍሪካ አሜሪካውያን ሲቪል መብቶቻቸውን ከመቀዳጀታቸው በፊት ብዙዎቹ በዚች አገር ማንነት የተነቃቁ የተሳቡ ነበሩ። የቅኝ አገዛዝን ውርደት ጨርሶ ያልተሸከመች አገር ነጻነቱንና መብቱን የራሱን እድል ራሱ ጨብጦ ያስጠበቀ ህዝብ።
በሁለቱ ሀገሮች መካከለ የዘለቀው ግንኙነት ካፈራቸው ፍሬዎች አንዱ የኢትዮጵያ አየር ኃይል መሆኑን የተቆሙት ፕሬዚደንት ባራክ ኦባማ ቡናማው አሞራ የሚል የዝና ስም ያላቸውን ኮሎኔል ጃን ሮቢንሰንን አስተዋውሰዋል። ቀደም ሲል የእንኳን ደህና መጡ ንግግር ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ስለ ኮሎኔል ሮቢንሰን አንስተው ብረት ጨብጠው የጣሊያንን ወራሪ ጦር ለመግጠም ከኢትዮጵያውያን አርበኞች ጎን የቆሙ የመጀመሪያው አሜሪካዊ እንደነበሩ አስተዋውሰዋል። ኦባማ በንግግራቸው ላይ በበጎ ፍቃድ ወደ ኢትዮጵያ ስለዘመቱት ከዚህ ኩሩ ህዝብ ጎን ቆመው የሰሩ ሲሉ ስለጠሯቸው አሜሪካውያን የሰላም ጓዶችም ተናግረዋል። ፕሬዚደንቱ በዚሁ ጣልቃም የኢትዮጵያን የጋዜጠኝነትና የፕሬስ ጉዳይ ተቆም ሳያደርጉ አላለፉም። ከጥቂት ወራት በፊት ስመኝሽ የቆየ ወይም በቅጽል ስሟ ሊሊ የምትባልን ኢትዮጵያዊ ጋዜጠኛና ሌሎችንም በቤተ መንግስታቸው አግኝተው አነጋግረው ነበር። እርሷንም በራቱ ላስታወሷት።
For my part, I was impressed by the courage of the Ethiopian journalist that I welcomed to the White House earlier this year. Moved by her determination to champion
በኔ በኩል በዚህ ዓመት መጀመሪያ ላይ ዋይት ሃውስ ውስጥ ባስተናገድኳት ኢትዮጵያዊት ጋዜጠኛ ብርታት ወይም ጀብዱ ተደንቄያለሁ። ጠንካራ ነጻ ፕሬስ እንዲኖር ያላት ቁርጠኝነት አስደንቆኛል። እናም ዲሞክራሲ በዚች አገር ጥልቀት እንዲኖረው እየተካሄደ ያለውን ለውጥ አስመልክቶ ዛሬ በሰጠነው ጋዜጣዊ መግለጫ ወቅት ጠቅላይ ሚኒስትር ኃይለ ማርያም የተናገሩት አስደስቶኛል።
ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነው ይህንን የሚሉት። አሜሪካና ኢትዮጵያ ከሚጋሯቸው እሴቶቻቸው መካከል ቦስተን ማራቶን ላይ ከሁለት ዓመታት በፊት የሽብር አድራጎት ሲፈጸም አሸናፊ የነበረው ኢትዮጵያዊ አትሌት ሌሊሳ ደሲሳ ስለ ሞቱትና ስለ ተጎዱት ክብር ሲል ሜዳሊያውን መመለሱን በታላቅ አድናቆት አስታውሰው፣ በዚህ ዓመት ደግሞ እንዲያውም በፈጠነ ጊዜና ብቃት መጨረሱ አሜሪካውያንን ያስደሰተና ያስደነቀ መሆኑን ተናግረዋል ፕሬዚደንት ኦባማ።
That I think is a hallmark of the American and Ethiopian bond. We don't give in or give up when things get hard, but we come back.
ይህ ደግሞ የኢትዮጵያና የአሜሪካ ቁርኝት ቋጠሮ ነው። ነገር ሲጠጥር እጅ አንሰጥም፣ ተስፋን ቆርጥም። በተሻለ ሁኔታና ይበልጥ ጠንክረን እናንሰራራለን እንጂ።
እናም ኢትዮጵያውያንና አሜሪካውያን ከአንድ የህይወት ምንጭ ስለመቀዳታችን እማኙ ይህ ነው አሉና ፕሬዚደንት ኦባማ ጽዋቸውን አነሱ።
To another century of friendship, to our one human family, and to a bright future for the land where the first harmony of the rainbow was born. Letenakin.
Lela yemeta amat gnyunnet and lehonaw sabawi betesab qestedemna qadmo sile tekedesebat midr le Ethiopia ndihum letenachin
letenachin alu Obama lenante le Americawianu degmo.
For you Americans, that means to our health. Or cheers. Thank you very much.
ቀደም ሲል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም እጆቻችንን ዘርግተን እንኳን ደህና መጣችሁ እንላለን ብለዋል። ስለ ሁለቱ ሀገሮች ግንኙነትም ሰፊ ንግግር አድርገዋል።
የምሽቱ ፕሮግራማችን በዚሁ ይጠናቀቃል። አድማጮች፣ በሶስት ሰዓት በሚቀርበው መደበኛው ፕሮግራም እንገናኛለን። ከጽዮን ግርማ ጋር ቆንጅት ታዬ ነኝ። በደህና ያምሹ።
This program has come to you from the Voice of America, Washington.